ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። ምህረቱ የማያልቅበት የዘላለም አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውይችን ምሽት ደግሞ በርሱ ፊት ሆነን ከቃሉ ማድ እንድንመገብ ይቺን ጊዜ ይቺን ሰዓት ሰጥቶናል። ሁላችንም ዛሬ በፊቱ ሆነን አምላካችንን በአንድ ልብና መልካለን። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። ሳንወጣና ሳንወርድ ሳለፋ እቤታችን ድረስ ቃሉን እየላከ ይመግበናል ያስተምረናልም። እግዚአብሔር ወገኖቼ ለታላላቅ ለታናናሽ ሳይል ሳያዳላ እኩል መንፈሱን ለኔም ለእናንተም ያካፍላል። ዛሬ የምንመለከተው ወገኖቼ ከሁለተኛ ነገሥት መጽሐፍ ጥናታችን ከምዕራፍ 19 ቁጥር 8 እስከ ምዕራፍ 20 ቁጥር 3 ድረስ ያለውን ይሆናል። ጌታ እግዚአብሔር አምላካችን የሚኖረንን ጊዜ ሁሉ ይባርክልን ይያልን። በዚህ ዝማሬ ወደ ዝግጅታችን እናልፋለን። እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። እናመስግን። አቤቱ አባታችንና አምላካችን እግዚአብሔር ሆይ፣ እንዳንተ ያለ ብርቱ እንዳንተ ያለ ኃይለኛ ማንም የለም። በሰማይና በምድር ላይ ትገዛለ። የሚቋቋም የሚገዳደር አንድም ነገር የለም። አንተ ብቻህን ንጉሥ ነህ። አንተ ብቻህን አምላክ ነህ። እግዚአብሔር ሆይ ለዘላለም ክብር ተመስገን። ባለፉት ቀናት ሁሉ ከኛ ጋር ስለነበርክ እንደገና ደግሞ ይህችን ቀን እግዚአብሔር ሆይ በእድሜያችን ላይ ጨምረ በፊትህ እንድንገኝ ነው ከናፍርቶቻችን ተከፍተው አንተን ያመሰግኑ ዘንድ ይህንን እድል ስለሰጠን እጅግ አድርገን እናመሰግንሃለን። እግዚአብሔር አምላካችን ሆይ በቀረው ዘመናችን ደግሞ ለአንተ ክብር እንድንሮጥ ለአንተም ደግሞ ፈቃድ እንድንገዛ እንድትረዳን እንለምንሃለን። ጌታችንና መድኃኒታችን ሆይ ከዚህ ምድር አንዳችን ነገር ብናተርፍ ወደዚያኛው ዓለም ደግሞ ይዘን ምንም የምንሄደው ነገር የለም። አቤቱ መድኃኒታችን ሆይ ለቃልህ ፈቃዳችንን ታስገዛ ዘንድ ነው እግዚአብሔር ሆይ በዚህ ጊዜ እንማጸንሃለን። ቃልህንም ደግሞ በሙላት ወደኛ ላክ። እግዚአብሔር ሆይ የምንማረውን ቃልህን ደግሞ ለኛ ለልጆች ባርክልን። መንፈሳዊ አይኖቻችንንም ሁሉ ግለጥልን። ድካማችንንም እርዳ። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን በሕዝቅኤል ዘመን ስለነበረው መንፈሳዊ መነቃቃትና ፈተና ከተመለከትን በኋላ ከምዕራፍ 19 ለሕዝቅኤል ከእግዚአብሔር የመጣለትን እርዳታና የኢሳይያስን ትንቢት በመጠኑም ቢሆን መጠቃቀሳችን ይታወሳል። ዛሬ እንግዲህ የሶርያ ንጉሥ ለሕዝቅኤል የማስፈራሪያ ደብዳቤ እንደላከበት ከዚያው ከምዕራፍ 19 ቀጥለን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ነገሥት ምዕራፍ 19 ቁጥር 8 አውጡ። ሁለተኛ ነገሥት ምዕራፍ 19 ቁጥር 8 ተመልከቱ። እንዲህ ይላል፣ ያሶርም ንጉሥ ከሊኪሶ እንደራቀ ሰምቶ ነበርና ራፋስቂስ ተመልሶ በልብና ሲዋጋ አገኘው። እርሱም የኢትዮጵያ ንጉሥ ቲራሃቅ ሊወጋ መጥቷል የሚል ወሬ በሰማ ጊዜ ደግሞ ወደ ሕዝቅያስ መልእክተኞችን ላከ ይላል። ራፋስቂስ ወደ ጌታው ሲመለስ ጌታው በልብና በጦርነት ተጠምዶ አገኘው። ኢየሩሳሌምን ወዲያው እንዳጠቃ የኢትዮጵያው ንጉሥ ሊወጋ እየመጣ ነው የሚል ወሬ ሰማ። ስለዚህ ሕዝቅያስን የሚያስጠነቅቅ ደብዳቤ እንዲህ ሲል ጻፈለት። ከቁጥር 10 እስከ 13 ያለውን ስፍራ ተመልከቱ። ለይሁዳ ንጉሥ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ የምትታመንበት አምላክ አያታል። እነሆ የአሦር ነገሥታት በምድር ሁሉ ላይ ያደረጉትን እንዴትስ እንዳጠፏቸው ሰምታል። አንተስ ትድናለህን? አባቶቼ ያጠፏቸውን ጎዛንን፣ ካራንን፣ ራፍሲን በተላሳር የነበሩትንም የኤደንን ልጆች የአሕዛብ አማልክት አዳኗቸውን? የአማት ንጉሥ፣ የአርፋድ ንጉሥ፣ የሴፌር ዋይም ከተማ ንጉሥ፣ የሐይናና የኢዋ ንጉሥ ወዴት አሉ? ይላል። ይህ መልእክት ወዳጆቼ መንፈስን የሚረብሽ ሰላምንም የሚያሳጣ ነው። የአሦር ንጉሥ በፊቱ የቆሙትን ሁሉ በጦር ኃይል ያስወገደ ሰው ነው። ሕዝቅያስ እንዴት አድርጎ አመልጣለሁ ብሎ ያስብ ይሆን? ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው ይላል። ሁለተኛ ነገሥት ምዕራፍ 19 ቁጥር 14ን ይመለከቷል። ወዳጆቼ ልክ ሕዝቅያስ እንዳደረገው እኛም የተቸገርንበትን ጉዳይ በእግዚአብሔር ፊት ዘርግተን ልናሳይ ይገባናል። እግዚአብሔር ወዳጆቼ የተቸገርንበትን ሁኔታ ተመልክቶ ሊፈታ ይችላል። ሕዝቅያስ ደብዳቤውን በእግዚአብሔር ፊት በመዘርጋቱ ታላቅ ነገርን አደረገ። እስቲ ከዚህ በመቀጠል ደግሞ የሕዝቅያስን ጸሎት ስለሚያወሳው ክፍል ከቁጥር 15 እስከ 16 ባለው ስፍራ ላይ እንመልከት። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ፣ አንተ ብቻህን የምድር ነገሥታት ሁሉ አምላክ ነህ፣ ሰማይንና ምድርን ፈጥረሃል። አቤቱ ጆሮህን አዘንብልና ስማ፣ አቤቱ ዓይንህን ክፈትና እይ፣ በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ ይላል። ሕዝቅያስ ወደ እግዚአብሔር እንዴት እንዳቀረበ ልብ በሉ ጸሎቱን። ማርቲን ሉተርም በአንድ ወቅት እንዲሁ ነበር የጸለዩ። እነዚህ ሰዎች እንዴት አድርጎ ነው እግዚአብሔርን የተማጸኑት? ማርቲን ሉተርም ወደ እግዚአብሔር ሲጮህ፣ ጌታ ሆይ ትሰማኛለህ ወይ? አምላኬ ሆይ አድምጠኝ፣ ጌታ ሆይ ጆሮዎች ለልመናዬ ይከፈቱ በማለት ነበር የጸለዩ። እግዚአብሔር ወዳጆቼ ጸሎታችሁን እንዳልሰማ መስሎ የታያችሁ ጊዜ የለምን? ሕዝቅያስም የተሰማው ይኸው ነበር። እስቲ ቁጥር 17 እና 18ን ደግሞ በመቀጠል እንመልከት። አቤቱ በእውነት ያሶር ነገሥታት አሕዛብንና ምድራቸውን አፍርሰዋል፣ አማልክቶቻቸውንም በሳት ላይ ጥለዋል። የእንጨትና የድንጋይ የሰው እጅ ሥራ ነበሩ እንጂ አማልክት አልነበሩምና ስለዚህ አጥፍተዋቸዋል ይላል። ይህ ራፋስቂስ የተባለው ሰው የተናገረው ነገር እውነት ነበር። ይህንን ሲናገር ጉራውን እየነፋ አልነበረም። አሦራውያን በፊታቸው የቆመውን ሁሉ እያጠፉ የእያንዳንዱንም መንግሥት አማልክት በሳት እያቃጠሉ ነው እዚህ ያደረሱት። እስቲ ቁጥር 19ን እንመልከት። እንግዲህ አምላካችን አቤቱ፣ የምድር መንግሥታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንክ ያውቁ ዘንድ ከእጁ እንድታድነን እለምንሃለሁ ይላል። እስቲ ከዚህ በመቀጠል የእግዚአብሔርን መልስ እንመልከት። እግዚአብሔር ወዳጆቼ በነቢዩ በኢሳይያስ በኩል ጸሎቱን መለሰለት። የአሞጽም ልጅ ኢሳይያስ እንዲህ ብሎ ወደ ሕዝቅያስ ላከ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሦር ንጉሥ ስለ ሰናክሬም ወደ እኔ የለመንከውን ሰምቻለሁ ይላል። ሁለተኛ ነገሥት ምዕራፍ 19 ቁጥር 20ን ይመለከቷል። ቁጥር 20ን ልብ በሉ። እግዚአብሔርም ወደ እኔ የጸለይከውን ጸሎት ሰምቻለሁ አለው። ከቁጥር 21 እስከ 22 ያለውን ስፍራ ደግሞ እስቲ አንድ ላይ እንመልከት። እግዚአብሔር በእርሱ ላይ የተናገረው ቃል ይህ ነው፣ ድንግሊቱ የጽዮን ልጅ ቀላል አድርጋሃለች፣ በንቀትም ስቃብሃለች። የኢየሩሳሌም ልጅ በላይ ራሷን ትነቀንቅብሃለች። የተገዳደርከው የሰደብከው ስማን ነው? ቃልህስ ከፍ ከፍ ያደረግከው ዐይንህም ወደ ላይ ያነሳው በማን ላይ ነው? በእስራኤል ቅዱስ ላይ ነው ይላል። እግዚአብሔር የአሦራውያንን ክንድ ሊሰብር ተነሣ። ይህንን ከቁጥር 23 እስከ 24 ባለው ስፍራ ላይ ትመለከታላችሁ። እግዚአብሔር ወዳጆቼ የአሦራውያንን ንጉሥ ጉራ፣ ያም ተራሮች እንደማያቆሙት በረሃዎችም እንደማይገቱት ጉድጓዶችን ውሃ ለመጠጣት እንደሚቆፍር ወንዞች እርምጃውን እንደማይገድቡት የሚያደርቅበትም መንገድ እንዳለው የተናገረውን ሁሉ ሰማ። አሁን እግዚአብሔር የአሦራውያንን ንጉሥ ኩራትና ትዕቢት የሚገናኝበት ወቅት ነው። አስቀድሞ ኢሳይያስ በጻፈው መልእክቱ ውስጥ አሦራውያንን እግዚአብሔር ለቁጣዬ በትር ለሆነ እንዲሁም የማቴም ጨንገር በእጁ ላለ ወዮለት ሲል ተናግሯል። ኢሳይያስ ምዕራፍ 10 ቁጥር 5ን በኋላ ተመልከቱ። ኢሳይያስ ምዕራፍ 10 ቁጥር 5ን ልብ ይሏል። አሁን በመቀጠል ደግሞ ከሁለተኛ ነገሥት ምዕራፍ 19 ቁጥር 25 እና 26ን አንድ ላይ እናንብብ። እኔ ጥንቱን እንደ ሠራሁት ቀድሞውንም እንዳደረግሁት አልሰማህምን? አሁንም የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግሁ። ስለዚህም የሚኖሩባቸው ሰዎች እጃቸው ዝሏል፣ ደንግጠውም ታውከዋል። እንደ ምድረ በዳ ሳር እንደ ለምለም ቡቃያ በሰገነትም ላይ እንዳለ ሳር ሳይሸት ዋግ እንደ መታውም እህል ሆነዋል ይላል። አሦራውያን ያልተረዱት ይህንን ነበር። ሊቀጣው ባሰበው ሕዝብ ላይ ፍርሃትን የሰደደ እግዚአብሔር እንደ ነበር አልተገነዘቡም። ከቁጥር 27 እስከ 28 ያለውን ስፍራ ተመልከቱ። እግዚአብሔር እንዲህ አለው፣ ወደ ምድሬ መጥተሃል፣ የትዕቢትን ነገር አድርገሃል። አሁን ሥጋዬን በአፍንጫህ አደርጋለሁ፣ ከምድሬም ጐትቼ ያወጣሃለሁ፣ ወደ ቤትህም እመልስሃለሁ ይላል። ቁጥር 29 ደግሞ እንዲህ ይነበባል፣ ይህም ምልክት ይሆንልሃል፣ በዚህ ዓመት የገቦውን በሁለተኛውም ዓመት ከገቦው የበቀለውን ትበላላችሁ፣
በሦስተኛውም ዓመት ትዘራላችሁ ታጭዱማላችሁ ወይንንም ትተክላላችሁ ፍሬውንም ትበላላችሁ ይላል። አሁን ወዳጆቼ እግዚአብሔር ሕዝቅያስን እየተገናኘው ነው። ልብ በሉ፣ በዚያ አጋጣሚ ያሶራውያን በመድሪቷ መገኘት የርሻ ሥራን እንዳይሰሩ ከልክሏቸው ነበር። የተወሰኑ ፈቃደኞች እህልን በመዝራት እንደሚመግቧቸውና በሦስተኛው ዓመት ደግሞ እህላቸውን እንደሚዘሩ በሰላምም እንደሚያጅዱ ነገራቸው። ሰናክሬና ሰራዊቱ ግን ወገኖቼ እንደገና እህላቸውን ለማጥፋት በዚያ አይሰባሰቡ። ያመለጠው የይሁዳ ቤት ቅሬታ ስሩን ወደ ታች ይሰዳል፣ ወደ ላይም ያፈራል። ከቁጥር 30 እስከ 32 ያለውን ስፍራ ተመልከቱ። ከኢየሩሳሌም ቅሬታ ከጽዮንም ተራራ ያመለጡት ይወጣሉና የሰራዊት ጌታ የእግዚአብሔር ቅናት ይህንን ያደርጋል። ስለዚህም እግዚአብሔር ስለ አሶር ንጉሥ እንዲህ ይላል፣ ወደዚህች ከተማ አይመጣም፣ ፍላጻንም አይወረውርባትም፣ በጋሻም አይመጣባትም፣ የአፈርንም ድልድል አይደለድልባትም ይላል። በዚህ ሁኔታ ነው የአሶራውያን ሰራዊት አሁን በኢየሩሳሌም ቅጥር ዙሪያ ከተማውን ከበው የሚገኙት። ይህ ወዳጆቼ ታላቅ ሰራዊት የብዙ አገሮችን ሕዝቦችና ሰራዊቶች ድል አድርገው ገፍተው ከምድራቸው አስወግደዋቸዋል። በጥንታዊቷም ዓለም ተፈርተውና ተከብረው የኖሩ ናቸው። አሁን እግዚአብሔር በኢሳይያስ በኩል የኢየሩሳሌምን ከተማ አይወሩም፣ ወደ ከተማዋም አንዲትን ቀስት እንኳ አይወረውሩም ማለት። እስቲ ለጥቂት ደቂቃዎች ይህንን የእግዚአብሔርን ቃል እናስብ። በኢየሩሳሌም ቅጥር ዙሪያ ከ185,000 የበለጠ ሰራዊት ተሰብስቧል። ከእነዚህ ውስጥ ቀስትና ጦርን የተሸከመ ደስተኛ የሆነና ፍላጻን ወደ ከተማዋ ግንቡን አሻግሮ ሊወረውር የሚችል አንድ እንኳን ወታደር አይጠፋም። ወገኖቼ አንድ ወታደር እንኳን ይህንን ቢያደርግ ኢሳይያስ እውነተኛ የእግዚአብሔር ነቢይ አይደለም። ይህንን ልብ በሉ። እግዚአብሔር አንዲት ፍላጻ እንኳን ወደ ከተማዋ አትወድቅም ብሎ የተናገረው በኢሳይያስ አፍ ነው። በዚያን ዘመን የነበሩ ሕዝቦች እውነተኛ ነቢይ መሆኑን የሚያውቁት የተናገረው ነገር ሲፈጸም ነበር። እግዚአብሔርም በሁለት ምክንያቶች የተነሳ ይህችን ከተማ አድናለሁ ብሎ ተናገረ። እስቲ ቁጥር 34ን እናንብብ። ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ ይላል። እግዚአብሔር ስለ ስሙና ስለ ዳዊት ሲል ብዙ ነገሮችን አድርጓል ያደርግማል። ትመለከታላችሁ፣ እግዚአብሔር ዳዊትን ይወዳል፣ ለዳዊትም ሲል ብዙ ነገሮችን አድርጓል። ወዳጆቼ ዳዊት ታላቅ የሆነ ልጅ አለው፣ ከድንግል የተወለደ ልጅ ጌታ ኢየሱስ ክርስቶስ። የሚያምኑ ኃጢአተኞችን ለክርስቶስ ሲል ያድናቸዋል። እንዲሁም አማኞች ወደ አብ በኢየሱስ ክርስቶስ ስም ሲጸልዩ አብ ለክርስቶስ ሲል ጸሎታቸውን ይመልሳል። በዚያችም ሌሊት የእግዚአብሔር መልአክ ወጣ፣ ከአሶራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ የሚልን ቃል ደግሞ ከቁጥር 35 እናነባለን። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ የሚለውን አገላለጽ በጣም ወዳለሁ። ወገኖቼ አሶራውያን የማለዳውን ፀሐይ ማየት አልቻሉም። ለምን ትሉኝ ይሆናል? ሁሉም ሞተዋልና ነው። በቃ በከተማ ውስጥ ያሉ ሕዝቦች ግን በጠዋት በነቁ ጊዜ 185,000 የአሶራውያንን ወታደሮች በድን ከከተማዋ ቅጥር ውጪ አዩ። እግዚአብሔር ማለት ይህ ነው። ስሙም ተዋጊ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። እስቲ ከዚህ ከሁለተኛ ነገሥት ምዕራፍ 19 የመጨረሻውን ቁጥር ማለትም ቁጥር 36 እና 37 ላንብብላችሁ። ሰናክሬ በራሱ ልጆች ተገደለ። የአሶርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። በአምላኩም በናሳራክ ቤት ሲሰግድ ልጆቹ አድሬሜሌክና ሳራሳር በሴፍ ገደሉት፣ ወደ አራራትም አገር ኮበለሉ። ልጁም አስራዶን በእርሱ ፋንታ ነገሰ ይላል። ሰናክሬ በልጆቹ ተገደለ። አሶራውያንን በሚመለከት የተነገረው ትንቢት በዚህ መልኩ መፈጸሙ ደስ የሚያሰኝ ነው። እግዚአብሔር ስለዚህ ክቡርና ታላቅ ቃሉ ለዘላለም የተመሰገነ ይሁን። እንግዲህ አድማጮች የዚህ የሁለተኛ ነገሥት ምዕራፍ 19 ጥናታችንን እዚህ ላይ እንገታና አሁን ደግሞ እግዚአብሔር በረዳን መጠን የምዕራፍ 20ን ትምህርት አብረን እንመለከታለን። አድማጮች በምዕራፍ 20 ውስጥ የሕዝቅያስ መታመምና መፈወስን እንመለከታለን። ቶሎ ቶሎ ጻፍ አድርጉ። በምዕራፍ 20 ውስጥ የሕዝቅያስ መታመምና መፈወስን በስፋት እንመለከታለን። ይህ ምዕራፍ የተለየ ትርጉም አለው። ሕዝቅያስ በነገር ሁሉ የተዋጣለት ንጉስ እንደነበር አትዘንጉ። ከዳዊት በኋላ እንደርሱ ያለ ንጉስ አልተነሳም። እግዚአብሔር ራሱ ሕዝቅያስ እንዳባቱ እንደ ዳዊት በፊቴ ቅን የሆነውን ነገር አደረገ በማለት መስክሮለታል። ልብ በሉ፣ እግዚአብሔር ራሱ ሕዝቅያስ እንዳባቱ እንደ ዳዊት በፊቴ ቅን የሆነውን ነገር አደረገ ሲል ለሕዝቅያስ መስክሮለታል። እስቲ ከዚህ በመቀጠል የሕዝቅያስ መታመምን የሚያወሳውን ክፍል ከቁጥር 1 እንመልከት። ሁለተኛ ነገሥት ምዕራፍ 20 ቁጥር 1ን ልብ በሉ። በዚያ ሞራት ሕዝቅያስ እስኪሞት ድረስ ታመመ። ነቢዩም ያሞጽ ልጅ ኢሳይያስ ወደርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። በቅዱሳት መጻሕፍት የሕዝቅያስ ሕመም በሦስት የተለያዩ ቦታዎች ተጠቅሶ ይገኛል። አንደኛው በሁለተኛ ነገሥት ምዕራፍ 20 እንዲሁም በሁለተኛ ዜና መዋዕልና በኢሳይያስ ምዕራፍ 38 ውስጥ ነው። እንደገና ልድገምላችሁ። በሁለተኛ ነገሥት ምዕራፍ 20 በሁለተኛ ዜና መዋዕልና በኢሳይያስ ምዕራፍ 38 ውስጥ ተጠቅሶ እናገኛለን። ከእያንዳንዱ ጥቅስ የምናገኘው ፍንጭ ታሪኩን የተሟላ ያደርገዋል። እንዲሞት ለንጉሡ ሕዝቅያስ መናገር ለኢሳይያስ ቀላል ነገር ሊሆን እንደማይችል መገመት ይቻላል። ምንም እንኳ በየትኛው ቀን ወይም ሰዓት እንደሆነ ባናውቅም ሞት ወዳጆቼ የእያንዳንዳችን ዕጣ ፈንታ ነው። ለሰዎችም አንድ ጊዜ መሞት ከርሱ በኋላ ፍርድ ተመደበባቸው ሲል የዕብራውያን ጻፊ በዕብራውያን ምዕራፍ 9 ቁጥር 27 ይናገራል። ይህ መለኮታዊ ቀጠሮ ነው። የምንሞትበትን ቀን ብናውቀው ኖሮ ያኗኗራችን ሁኔታ ይለወጥ ነበር ብላችሁ ታስባላችሁን? አንዳንድ ክርስቲያኖች በቅርብ አልሞትም፣ ስለዚህም ለሞት አልጨነቅም ሲሉ ይደመጣል። እርግጥ ነው ወዳጆቼ ስለ ሞት መጨነቅ የለብንም። ይሁን እንጂ አኗኗራችን አንድ ቀን እንደምንሞት በማሰብ መሆን አለበት። ከጥቂት ዓመታት በፊት ለአንድ አገልጋይ ስር የሰደደ ካንሰር እንዳለበትና በሕይወት መኖር የሚችልበት ጊዜ በጣም አጭር እንደሆነ ተነገረው። ይህ የተነገረው አገልጋይ ለአንድ በቅርብ ለሚያውቃቸው ሰዎች ደብዳቤ ጻፈ። ከደብዳቤው ጥቂቱን እስቲ ላንብብላችሁ። ካለፉት ጥቂት ቀናት ወዲህ አንድ ነገር ተረድቻለሁ። ይኸውም አንድ ክርስቲያን ከሞት ጋር ፊት ለፊት ሲጋፈጥ ለቁሳዊ ነገሮች የነበረውን ግምትና ከበሬታ እንደገና የሚያመዛዝንበት ጊዜ እንደሚሆንለት ነው። አሉኝ የምላቸውና ዋጋ ሰጣቸው የነበሩ ነገሮች ካለፉት ጥቂት ወራት ወዲህ ይህን ያህል ለእኔ ውድና ክቡር አይደሉም ብሎ ነበር። ይህን በአይምሮአችን እንደያዝን እስቲ የሕዝቅያስን ልምምድ እንመልከት። ሁለተኛ ነገሥት ምዕራፍ 20 ቁጥር 2ና 3ን ተመልከቱ። ፊቱንም ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ፣ አቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝህንም እንዳደረጉ ታስብ ዘንድ ለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ ይላል። ሕዝቅያስ ፊቱን ወደ ግድግዳ ዙሮ ጸለየ። ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ስለ ሕመማቸው ሲገልጹ በአንድ ወቅት ካንሰር እንዳለብኝ በተነገረኝ ጊዜ በጣም ደነገጥኩኝ፣ ማመን አቃተኝ። ሆኖም ሐቅን መቀበል ነበረብኝ። በሕይወት ለመኖሬ ዶክተሮቹ ምንም ተስፋ ያለው ነገር አልነገሩኝም። ዛሬም ቢሆን የተለየ ዋስትና አይሰማኝም። አንድ የማውቀ ነገር ቢኖር መታመሜ ነው አሉ። አያችሁ ወገኖቼ፣ እንደዚህ ያለ ሕመም ሲኖራችሁ ለነገሮች በምትሰጡት ግምት ወይም ዋጋ ላይ የራሱን ጫና ያሳድራል። እኚሁ ምሁር አክለው ሲናገሩ በአሁኑ ጊዜ ሕይወቴ ከበፊቱ በበለጠ ሁኔታ ተለውጧል አሉ። አሁን ግን ምኞቴም ናፍቆቴም ከምንጊዜውም ይልቅ ጌታን ማስደሰት ሆኗል። በብዙ የሕይወት ገጽታዎቼ ተለውጫለሁ። በአሁኑ ጊዜ ወዳጆቼ ትኩረቴ በራዲዮ አማካይነት ወንጌልን በመስበክ ላይ ይሆናል። እኚሁ ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ስለ ሕመማቸው ሲናገሩ እንዲህ አሉ። ወደ ሆስፒታል በተወሰድኩበት ጊዜ ሕመሜ ምን ደረጃ ላይ ደርሶ እንደ ነበር የማውቀው ነገር አልነበረኝም። በጣም ደክሜ ስለ ነበር አልጋ ላይ ያስተኛችኝ እንኳ የጤና ባለሙያ ነበረች። አካሌ በጣም ተጎድቷል። ከዚህም በላይ ደግሞ በጣም እፈርቻለሁ። ዶክተር መጊ በጣም አመሞት እንዴ አለችኝ የጤና ባለሙያ። አሁን ከመሙን በላይ ፍራቱ ሊገለኝ ነው በማለት መለስኩላት። ያቺ ነርስ ወይም የጤና ባለሙያ ለካስ ክርስቲያን ነበረች። በሰጣዋት መልስ ፈገግ አለች። የሚቻል ከሆነ ብቻዬን እንደሆን ነርሷን ጠየቅኳት። በክፍል ውስጥ ያለሁት ብቻዬን እንደሆነ አካረጋገጥኩ በኋላ ለክዝቂያስ እንዳደረገ ሁሉ ፊቴን ወደ ግድግዳው መለስኩና ወገኖቼ ወደ እግዚአብሔር አለቀስኩ። በፍጹም መሞት እንደማልፈልግ ለእግዚአብሔር ነገርኩት አሉ። አይገርማችሁ ምን ወዳጆቼ፣ ስንታመም በጸሎት ወደ እግዚአብሔር መምጣት አለብን። ሌሎች እንዲጸልዩልን መጠየቅ አለብን። በበኩሌ በእምነት አማካይነት በሚደረግ ፈውስ አምናለሁ። እግዚአብሔር እንደሚፈውስም አውቃለሁ። በእንደዚህ አይነት ሁኔታ ውስጥ ያለው አንዲት በቅርብ የማውቃት እህት ደብዳቤ ጻፈችና አሉ ዶክተር መጊ፣ በቅርቡ ከጌታ ጋር እንደምትሆን አውቃለሁ አለችኝ። ስለዚህም እግዚአብሔር እንደሚፈውስ አልጸልይም፣ ጌታ ወደ ቤቱ እንዲወስድህ ነው የምጸልየው አለችኝ ካሉ በኋላ እኔም ባስቸኳይ ለዚህች እህት የኔ እህት ጉዳዩን ለእግዚአብሔር ተይለት፣ ስለኔም ወይም ስለሚሰማኝ ስሜት ለጌታ መንገር ያለብሽ አይመስለኝም። በበኩሌ ግን መሞት አልፈልግም፣ መኖር ነው የምፈልገው፣ የሚቻለኝን ያህል መኖር እፈልጋለሁ የሚል ደብዳቤ ጻፍኩላት ሲሉ የግል ምስክርነታቸውን ሰጡ። አክለውም ሲናገሩ ፊቴን ወደ ግድግዳ ዙሬ በጸለይኩበት ቀን እግዚአብሔር ሆይ አሁን ከተያዝኩበት ደዌ ብትፈውሰኝ በየሄድኩበት ሁሉ ቃልህን እሰብካለሁ በማለት ለእግዚአብሔር ቃል ገባዋሉ። አሁን እያደረግኩ ያለሁትም በገባሁት ቃል መሠረት ነው በማለት ደግመው የሕይወታቸውን ምስክርነት ሰጡ። የገባሁትን ቃል ማጠፍ አልፈልግም አሉ። በዚህም ጉዳይ እግዚአብሔርን እንዲያዝንብኝ አልፈልግም። ወገኖቼ በእንደዚህ አይነት ሁኔታ ውስጥ ስንሆን ለሕይወት ያለን አመለካከት በእጅጉ ይለወጣል። ዶክተሩ በጣም ጥሩ ክርስቲያን ወንድም ነበር። ሊረዳኝ እንዳልቻለና ፈውሴ ግን ከእግዚአብሔር እንደሆነ ነገረኝ አሉ ዶክተር መጊ። እኔም የፈወሰኝ እግዚአብሔር ከሆነ ታዲያ አንተ ልታስከፍለኝ የምትፈልገው ለምንድን ነው በማለት ጠይቄዋለሁ አሉ። ወገኖቼ በእግዚአብሔር ብቻ ልትተማመኑ የምትችሉበት ሁኔታ ውስጥ መሆናችሁ መልካምና አስደናቂ ነው። በሕይወቴ ለተደረገው ነገር ሌላ ገለጻ መስጠት አልችልም። በእንዲህ አይነት ጉዳይ ወደ ጌታ ካልሄድኩ በቀር ሌላ ወደ ማን ልሄድ ነው? በእግዚአብሔር እተማመናለሁ፣ ሌላ ምንም መፍትሄ የለኝም። ሕዝቅያስ ልክ በእንደዚህ አይነት ሁኔታ ውስጥ ነበር ወዳጆቼ። እግዚአብሔር ብቻ ነበር ሊረዳው የሚችለው። ፊቱን ወደ ግድግዳው መልሶ በጸለየበት ጊዜ በእውነትና በልበ ንጽህና እንደኖረ በፊቱም ደስ የሚያሰኘውን እንዳደረገ ነበር የተናገረው። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችንን በዚህ ላይ እንገታለን። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። በነበረን ክፍለ ጊዜ እግዚአብሔር በባርኮቱ እንደተገናኛችሁ እምነታችን ነው። ደህና አደሩ። እግዚአብሔር ይባርካችሁ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።